Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በኢትዮጵያና ሶማሊያ የተከሰተው ድርቅ እያስከተለ ያለውን ችግርና ሰዎችን ለማዳን የተያዙ ጥረቶችን ይዘናል።
ልክ ነው። የተባበሩት መንግስታት ድርጅት ዜጎቹ አፋጣኝ እርዳታ ካላገኙ በረሃብ በሽታና የሞት ስጋት ተጋርጦባቸዋል ይላል።
The people who are going to be helped are mainly pastoralist communities.
እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማህበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች በሺዎች የሚቆጠሩም ለከብቶቻቸው የመጠጥ ውሃና ግጦሽ ፍለጋ መሰደድ ላይ ይገኛሉ።
በኦሮሚያ ክልል ደግሞ የቦረና ዞን አርብቶ አደሮች ከብቶቻቸው ያለቁ መሆናቸውንና ዋጋ መውደቁን ይናገራሉ።
ድሮ አንድ ወላጅ አንድ ላም ድሮ ወደ 10 ሺ ይሄ ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን 400 ብር 400 ብር ሁሉ የሚሸጣል።
የድርቁ ሁኔታ በምስራቅ አፍሪካ የምግብ ዋጋን አንሯል።
Prices went almost double in the last 12 months in most of the markets, prices of cereals.
So ባለፉት 12 ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው።
ፌስቡክ ላይ አስተያየቶቻችሁን እየሰጣችሁን ጠብቁን። በሌላው ዘገባችን ደግሞ የቀድሞው ኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቤ ሕግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ወስኗል። ዝርዝሩን ይዘናል።
ወደ ጣሊያንና ግሪክ የባህር ወደብ የሚጎርፉ ስደተኞች ሕይወት ላይ የተሰሩ ሁለት ጥናታዊ ፊልሞች የዚህ ዓመት የኦስካር የፊልም ሽልማት እጩ ሆነዋል።
Your position. Please, can you help us very quickly?
How many people? 150 people. We have small children. Please, can you help us?
እባክን ልትረዳን ትችላለ?
ያላችሁበትን ቦታ እባካችሁ ያላችሁበትን ቦታ ነገሩኝ።
167 ገደማ እንሆናለን። እባክ ትንንሽ ልጆች ይዘናል። እባክ እርዳን። እየሰመጥን ነው።
ጋፒና VOA የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የዩናይትድ ስቴትስ የሀገር ውስጥ ደህንነት ጥበቃ መስሪያ ቤት በሚሊዮኖች የሚገመቱ ሕጋዊ ፈቃድ የሌላቸውን ፍልሰተኞች ከሀገር ለማስወጣት ያስችላል ያለውን የፖሊሲ ዝርዝር ይፋ አድርጓል። ኃላፊው ጆን ኬሊ ትላንት ማታ መመሪያውን ይፋ ሲያደርጉ ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ያወጡትን ጥንድ የጉዞ እገዳ መስሪያ ቤታቸው እንዴት ማስፈጸም እንደሚችል በመዘርዘር አስረድተዋል። በቀድሞ የፕሬዚዳንት ባራክ ኦባማ አስተዳደር በህገወጥ መንገድ የገቡ ስደተኞችን ከሀገር ለማስወጣት ትኩረት ይደረግ የነበረው ከበድ ያለ ወንጀል በፈጸሙ ላይ እንደነበር ይታወቃል። የዩናይትድ ስቴትስ የሀገር ውስጥ ጥበቃ ደህንነት መስሪያ ቤት ኃላፊው ጆን ኬሊ ያን የቀድሞ ፖሊሲ ውድቅ አድርገዋል። ዛሬ ቅድሚያ የሚሰጠው በማንኛውም አይነት ወንጀል የተሳተፈውን ሰው በማስወጣት ላይ ነው ብለዋል። አንድ ስደተኛ በህገወጥ መንገድ የመንግስት ድጋፍ ማግኘቱ ከተረጋገጠ በወንጀል ስለሚያስጠይቀው ከሀገር ሊባረር ይችላል በአዲሱ መመሪያ መሰረት። አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጽሙት የጭካኔ ተግባሮች የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ ያስጠነቅቃል። አምነስቲ ኢንተርናሽናል የተባለው ይህ ዓለም አቀፍ ተቋም የሰብአዊ መብት ድርጅት ስለ አፍሪካ ባወጣው ዘገባ ደግሞ አፍሪካ ውስጥ በሚካሄዱ ግጭቶች፣ በፍጹማዊ አገዛዝ መበራከትና ፖለቲካዊ ውጥረት ምክንያት የሰብአዊ መብት ይዘት አደጋ ላይ መውደቁን አስገንዝቧል። ደቡብ አፍሪካ ካለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግስት ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አድርጎታል። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግስት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ህገ መንግስታዊ አይደለም የሚል ነው። የደቡብ አፍሪካ መንግስት ይህንኑ ከአይሲሲ ለመውጣት አቅጃለው የሚለውን ማሳሰቢያም እንዲሰርዝ ፍርድ ቤቱ ጠይቋል። ደቡብ አፍሪካ ካለም አቀፉ የወንጀል ፍርድ ቤት አባልነቷ ለመውጣት እቅድ እንዳላት ለመጀመሪያ ጊዜ ያስታወቀችው በጦር ወንጀል ክስ በፍርድ ቤቱ የሚታደኑ የሱዳኑ ፕሬዝዳንት ኦማር አልበሽር እንደ አውሮፓውያን አቆጣጠር በ2015 ፕሪቶሪያም በጎበኙበት ወቅት እንደነበር ይታወሳል። የአይሲሲ አባል ሀገሮች በስምምነታቸው መሰረት ፍርድ ቤቱን ተወክለው ለተፈላጊ ወንጀለኞች የእስር ማዘዣ የመስጠት ህጋዊ ግዴታ አለባቸው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በድርቅ የተነሳ በሚሊዮኖች የሚቆጠሩ የተራቡ ዜጎቻቸው አስቸኳይ የነፍስ አድን እርዳታ ለሚያስፈልጓቸው ኢትዮጵያና ሶማሊያ የተባበሩት መንግስታት የእርዳታ ድርጅት የድረሱልን ጥሪ አሰሙ። ዜጎቹ አፋጣኝ እርዳታ ካላገኙ በረሃብና በሽታ የመሞት ስጋት ተጋርጦባቸዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሄኖስ ሰማዝጌር ያቀርበዋል።
በኢትዮጵያና ሶማሊያ የዛሬ 5 ዓመት ተከስቶ የነበረው ድርቅ በተለይ በሶማሊያ 260 ሺህ ሰዎችን የገደለ ነበር። ረሃቡ በዚህ ዓመት አገርሽቶ ተመልሷል። በድርቁ ክፉኛ የተጠቁት የኢትዮጵያ ሶማሊያ ክልልን ጨምሮ የሰሜን ሶማሌዎቹ ፑንትላንድና ሶማሌላንድ ሲሆኑ በተለይ በሰሜናዊ ሶማሊያ በረሃብና በሽታ ሕይወታቸው ያለፈ ሰዎች ወደ አስራዎቹ መድረሱን የረድኤት ድርጅቶች መዝግበዋል። የተባበሩት መንግስታት ድርጅት በኢትዮጵያ እንደገና ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 18.5 ሚሊዮን ዶላርስ ፈሰስ አድርጎ ስራ ጀምሯል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ ቃል አቀባይ የንስ ላርክ በኢትዮጵያ ሶማሌ ክልል ለ785 ሺህ ሰዎች እርዳታ ለመስጠት እንቅስቃሴ ተጀምሯል ብለዋል። በክልሉ በረሃብና በምግብ እጥረት እንደዚሁም የመጠጥ ውሃ እጥረት የተጎዱ ሰዎችም መበራከቱን ያስረዳሉ።
እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማህበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች በሺዎች የሚቆጠሩም ለከብቶቻቸው የመጠጥ ውሃና ግጦሽ ፍለጋ መሰደድ ላይ ይገኛሉ።
የተባበሩት መንግስታት ድርጅት ዩኤንኤችሲአር ቃል አቀባይ ሊዮ ዶብስ በሺዎች የተቆጠሩ ሰዎች በድርቁ የተነሳ ከቤት ንብረታቸው በመፈናቀል ላይ እንደሆኑ አስረድተዋል። ድርቁ የምግብ ዋጋን ያናረ ሲሆን የዝናብ እጥረት ከሰላም ማጣትና ጦርነት ጋር ተዳምሮ የዜጎችን ኑሮ እጅግ የከፋ በማድረጉ ወደ መዲናዋ ሞቃዲሾና ሌሎች ከተሞች የሚሰደዱ ሰዎች ቁጥር ጨምሯል።
መንግስቱ ዜጎች ከቀያቸው እንዳይፈናቀሉ በማሳሰብ ባሉበት የነፍስ አድን እርዳታ ለማድረስ እንደሚንቀሳቀስ አስታውቋል። የዛሬ 5 ዓመት ዜጎች ከቤታቸው ከወጡ በኋላ በእግራቸው የሚያደርጉት ጉዞ እንደደከማቸውና ለብዙዎችም ሞት ምክንያት መሆኑ የሚታወስ ነው።
ዩኤንኤችሲአር ከቤት ንብረታቸው ለተፈናቀሉ እርዳታ እያደረገ መሆኑን፣ ድርቁ ወደ ለየለት ረሃብ ከመሸጋገሩ በፊት ደግሞ አፋጣኝ እርዳታ መደረግ አለበት ሲሉ አሳስበዋል። በሶማሊያ እስከ ሰኔ ወር ድረስ ድርቁን ለመዋጋት 828 ሚሊዮን የአሜሪካን ዶላርስ እንደሚያስፈልገው ቃል አቀባይ ዶብስ ተናግረዋል። የተባበሩት መንግስታት ድርጅት በኢትዮጵያ 5.6 ሚሊዮን ህዝብ በረሃብ ላይ እንደሚገኝ ገልጾ ሁኔታው ላለፉት 10 ዓመታት ከታዩ የከፋ መሆኑን አሳስቧል። በዚህ ዓመት የተባበሩት መንግስታት ድርጅት በኢትዮጵያ ሥራውን ለማከናወን ወደ 1 ቢሊዮን ዶላርስ የሚጠጋ ገንዘብ እንደሚያስፈልገውም ጨምሮ ገልጿል።
በኢትዮጵያ በአምስት ክልሎች ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ የደረሰው ወደ አስከፊ ረሃብ ሊደርስ እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው። በአሁኑ ሰዓት ድርቁ ከብቶች እየጨረሰ ነው የተባለበትን የቦረና አርብቶ አደሮች ከብቶቻቸው ያለቁ መሆኑን ገልጸው የተረፉትን ገበያ ሲያወጧቸው ከ10000 በላይ ይሸጡ የነበሩት ከብቶች ከ400 ብር ያነሰ እንደሚገመትባቸው ይናገራሉ። መንግስት አስቸኳይ እርዳታ ከለጋሾች ጠይቋል። ጽዮን ግርማ ስርስራላት።
በኢትዮጵያ በተከሰተው ድርቅ 5.7 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ ያስፈልገዋል ተብሏል። ይህ ቁጥር ከጥቂት ሳምንታት በፊት ይፋ ሲደረግ 5.6 ሚሊዮን የነበረ ሲሆን በሳምንታት ጊዜ ውስጥ በ100,000 ቁጥር ጨምሯል። ድርቁ የተከሰተው በኦሮሚያ፣ በሶማሌ፣ በደቡብና በአማራ እንዲሁም በአፋር ክልል ነው። የብሔራዊ አደጋ ስጋት አመራር የእርዳታ ጥሪውን ይፋ ሲያደርግ በኦሮሚያ 36 በመቶ፣ በሶማሌ ክልል 29 በመቶ፣ በአማራ 11 በመቶ፣ በደቡብ 8 በመቶና በአፋር 7 በመቶ መሆኑን ገልጾ ነበር። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ዩኤን ኦቻ ለእርዳታ የተጠየቀው ገንዘብ በአስቸኳይ ካልተገኘ ውጤቱ እጅግ አስከፊ ይሆናል ብሏል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ባወጡት ሪፖርት በኦሮሚያና በሶማሌ ክልል የደረሰው ችግር አስከፊ እንደሆነ ገልጸዋል። የአሜሪካ ድምጽ ከዚህ ቀደም ወደ አነጋገራቸው የቦረና ዞን ዱብሉቅ ወረዳ ነዋሪዎች በድጋሚ ደውለን ነበር። ከብቶቻቸው መሞት መቀጠላቸውን ገልጸዋል። በዚህ አካባቢ የሚኖሩት አቶ ጉዩ ሀለኬም ለቀሩት ከብቶቻቸው መንግስት ገበያ እንደሚያመቻች የገለጸላቸው እንደሆነ ተናግረው አሁን ግን የከብቶቻቸው ዋጋ እጅግ መውረዱን ይገልጻሉ።
ልጄን ነበረ። አሁን ነጋዴዎችም ባለፈው መንግስት እንትን ቦታው እንትን አመቻቻሉ ብሎ ለነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉን። ግን እስከዚህ የተጨመረ ዋጋ የለምማ። ያ ከስስ ከብቶች ናቸው የምገዙ። ድሮ አንድ ወላጅ አንድ ላም ድሮ ወደ 10,000 ይሄ ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን 400 ብር ሁሉ የሚሸጥ አለ። አዎ እንደ በዛ በልኩ ስለሆነ ያው እስከዚህ ቶሎ የሚሸጥ ነገር የለም። ትንሽ ደም ካለው እና በቃ ከ2,000 በላይ የሚበልጥ የለም።
በርግዝ በዚሁ አካባቢ በርካታ ከብቶች እንዳላቸው የተናገሩት አቶ ፍቃዱ ጃልዴታ ለአስቸኳይ እርዳታ ካልተገኘ የከብቶቹ ድርቅ ወደ ሰዎች ተዛምቶ የከፋ አደጋ ሊደርስ ይችላል ብለዋል።
ሰዎች ላይ ችግር አስከትሏል። አርብቶ አደሩ አሁን ከብቱን ለመሸጥ ያለው እድል በጣም አማራጭ በጣም የመነመነ ነው። ምክንያቱም ከብት ላይ ያለው ገበያም ደካማ ነው። ደግሞ ከብቱ ራሱ በጣም ከስቷል። አንዳንዱ ውስን ከብት ነው ያለው ሁሉ ከስቶበታል። አንዳንዱ ደግሞ የተወሰነ ሻላ ላይ ይኖረዋል። እነዛን አንዱ ለሽቶ በዛ ሊያገግም ይችላል። አጠቃላይ ያለው ሁኔታ ከአሁን በኋላ ያለው ሁኔታ የእርዳታ ጉዳይ በጣም ያሳስባል። በተለይ ያሉት ህብረተሰብ ክፍሎች፣ መንግስትም፣ የተለያዩ የእርዳታ ድርጅቶችም ህዝቡን በቅርበት የተከታተሉ ይገዛ ካላደረጉ ያለው ድርቅ ሁኔታ ለከብቱ ይቀርጥ አልፎ ለሰው ራሱ በጣም የሚያሰጋ ነው።
አርብቶ አደሮቹ እንደሚሉት በአጭር ጊዜ ውስጥ ዝናብ መዝነብ ካልተቻለ ምንም ተስፋ የለንም። ተስፋችን ፈጣሪ ብቻ ነው ብለዋል።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ ዛሬ ቃለ መሐላ ፈጽመዋል።
On behalf of the government and the people of the United States, I congratulate President Farmaajo on his election victory.
የዩናይትድ ስቴትሱ ወኪል አምባሳደር ሽዋርትስ የተናገሩት ነው። በስነ ስርዓቱ ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የኬንያው ኡሁሩ ኬንያታ፣ የጅቡቲው እስማኤል ኦማር ገሌ እንደዚሁም የዓለም አቀፍ ዲፕሎማቶች ተገኝተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሥነ ሥርዓቱ ላይ ባሰሙት ንግግር ከአዲሱ የሶማሊያ ፕሬዚዳንትና አስተዳደር ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል።
Our support to Somalia is based on the promotion of mutual respect, mutual interests, and it is our wish to see a stable and peaceful Somalia.
ለሶማሊያ የምናደርገው ድጋፍ መሰረት በጋራ መከባበርና በጋራ ጥቅም ላይ የተመሰረተ ነው። ለአካባቢው ሰላምና መረጋጋት አስተዋጽኦ የምታበረክት ሶማሊያን በመጣኔ ሀብትም የበለጸገች ጎረቤት መመልከት ተስፋችን ነው ብለዋል የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ለአካባቢውም በጎ ሚና የምትጫወት ሀገር ለማየት እንሻለን ብለዋል ኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሶማሊያው ፕሬዚዳንት መሐመድ አብዱላሂ ፈርማጆ ቃለ መሐላ ስነ ስርዓት ላይ ተገኝተው የተናገሩት ነው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta!
Guanta!
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በምስራቅ አፍሪካ ድርቅ ሰብል ከመሰብሰቡ በፊት እንዲጠወልግ በማድረጉ ዋና የሚባሉት ምግቦች ዋጋ አሻቅቧል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በሁኔታው ሁለቱም ማለት ቤተሰቦችና አርብቶ አደሮች እየተሰቃዩ ነው ብሏል። ጆዲ ካፖዋ ዘግቦታል። ሰለሞን ክፍሌ ያቀርበዋል።
በፋኦ ማለትም በተባበሩት መንግስታት የምግብና እርሻ ድርጅት ሪፖርት መሰረት በአብዛኞቹ የኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ግዛቶች ውስጥ የበቆሎ፣ የማሽላና ሌሎች ሰብሎች ዋጋ በከፍተኛ ደረጃ ጨምሯል። በድርጅቱ ውስጥ አንጋፋው የኢኮኖሚ ባለሙያ ማሪዮ ዛፓኮስታ የዓለም መረጃዎችንና ቅድሚያ ማስጠንቀቂያዎችን ያስተባብራሉ።
The main reasons behind the current crisis, which has a regional characteristic affecting
አሁን ከተከሰተው ቀውስ ጀርባ ያለው ዋነኛ ምክንያት ባለፈው ጥቅምትና ታህሳስ ወራት መካከል ደቡባዊውን ግዛት የመታው ድርቅ ነው። ይህን አይነቱ ክስተት በአብዛኛዎቹ የምስራቅ አፍሪካ ሀገሮች የተለመደ ነው። በአንዳንዶቹ እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ግን ቀውሱ በሌሎች እንደ ግጭቶችና ሁከቶች ባሉ ምክንያቶች ይበልጥ ተባብሶ ይታያል።
የምግብ ዋጋ መናር በምግብ ዋስትና ላይ ከባድ ችግሮችን ሊያስከትል ይችላል ሲሉም የፋኦ ኢኮኖሚስትና የዓለም መረጃዎችና ቅድሚያ ማስጠንቀቂያ አስተባባሪው ማሪዮ ዛፓኮስታ ያስጠነቅቃሉ።
Prices went almost double in the last 12 months in most of the markets, prices of cereals. So
ባለፉት 12 ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው።
በምስራቅ አፍሪካ አካባቢ ያለፈውን ዓመት የኤልኒኞ ጥፋት ተከትሎ የምግብ ዋስትና ተዳክሟል። በቂ ዝናብ ያለመጣሉም አዝመራው በከፍተኛ ደረጃ እንዲቀንስ አድርጓል ይላል ፋኦ የተባበሩት መንግስታት የምግብና እርሻ ድርጅት። አርብቶ አደሮችን ከወሰድን ደግሞ የከብቶች ዋጋ ካለፈው ዓመት በአንድ ሶስተኛ ወርዷል። ይህም ማለት ይላሉ የድርጅቱ ባለስልጣን ሰብል ለመግዛት በቂ ገንዘብ አይኖራቸውም።
To give you an example with numbers, a year ago in some parts of Somalia, a pastoralist
አሃዛዊ ምሳሌ ለመስጠት ካስፈለገ በሶማሊያ አንዳንድ ግዛቶች ባለፈው ዓመት አርብቶ አደር አንድ ፍየል ቢሸጥ ከ110 እስከ 120 ኪሎ ግራም በቆሎ ይገዛ ነበር። አሁን ያንኑ ፍየል ቢሸጥ መግዛት የሚችለው 30 ኪሎ ግራም በቆሎ ብቻ ነው። ስለዚህ ቤተሰቡን ለመመገብ ያለው አቅም ከ70 እስከ 80 በመቶ መቀነሱ ግልጽ ነው።
አሁን በምስራቅ አፍሪካ ሀገሮች የተከሰተው የምግብ ዋጋ ንረት በቅርብ ጊዜ ውስጥ ላይሻሻል ይችል ይሆናል፣ ምክንያቱም አሁን ወቅቱ በዚያ አካባቢ ሞቃት ነው ይላሉ ማሪዮ ዛፓኮስታ። ዝናብ የሚባል ነገር ደግሞ ከመጋቢት መጨረሻና ሚያዚያ አጋማሽ በፊት ይጥላል ተብሎ አይጠበቅም። ስለዚህም የሐምሌና ነሐሴ አዝመራ ከቀድሞ በታች እንደሚሆን ይገመታል። ዛፓኮስታ እንደሚሉት በተለይ አንዳንዶቹ ሀገሮች በከፊል ለችግር የተጋለጡ ይሆናሉ።
In some countries we know that there is a risk of famine, namely in Somalia and South Sudan.
እንደ ሶማሊያ እና ደቡብ ሱዳን በመሳሰሉት ሀገሮች የረሃብ አደጋ ሊኖር እንደሚችል እናውቃለን። በእነዚህ ሁለት ሀገሮች ውስጥ የድርቁ ውጤት በግጭቶችና አለመረጋጋት ችግሮች ተባብሷል።
በአሁኑ ወቅት በምስራቅ አፍሪካ ሀገሮች ዋጋ የጨመረው የበቆሎና ማሽላ ብቻ አይደለም። ዛሬ በኬንያ የባቄላ ዋጋ አንድ ዓመት በፊት ከነበረው በ40 ከመቶ ጨምሯል። በዩጋንዳ ዋና ከተማ በካምፓላ ደግሞ የባቄላና የካሳቫ ወይም የቦይና ዱቄት ዋጋ 25 በመቶ አድጓል።
የጋቢና ጉዟችን ይቀጥላል። አስተያየቶቻችሁን ፌስቡክ ላይ አትቪ አምሃሪክ ላኩልን። ከላይ ባሰማናችሁ ዘገባዎች ላይ ያሏችሁን አስተያየቶች አስፍሩ። ወደ ሌላው ዘገባችን ስናልፍ የቀድሞ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቢ ሕግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ውሳኔ አስተላልፏል። ፍርድ ቤቱ አንዲት ተከሳሽን ከወንጀሉ ነጻ ሲል አሰናብቷል። መለስካቸው አመሃ ዝርዝር አለው።
የፌዴራል አቃቢ ሕግ ከሶስት ዓመታት በፊት በከባድ የሙስና ወንጀል ክስ በመሠረተባቸው አቶ መላኩ ፈንታ፣ አቶ ገብረ ዋህድ ወለ ጊዮርጊስ፣ አቶ አሞኝ ታገለ፣ አቶ ተመስገን ጉላል፣ አቶ እሸቱ ግረፍ፣ አቶ ያለው ቡላ በተባሉ የባለሥልጣኑ ከፍተኛ ኃላፊዎችና በታዋቂ ነጋዴዎች አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ጌቱ ገለቴ እንዲሁም አቶ ገብረ ስላሴ ገብረ የቀረበባቸውን ክስ እንዲከላከሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት በየነባቸው። ፍርድ ቤቱ የካቲት 13 ቀን በሰጠው በዚህ ብይን በኦሮሚያ ክልል ምስራቅ ሸዋ ዞን የአዳሚ ቱሉ ነዋሪ የሆኑት የ59 ዓመቷ ወይዘሮ ሽቱ ነጋሽ በተከሰሱበት የሙስና ወንጀል መከላከል ሳያስፈልጋቸው በነጻ እንዲሰናበቱ አዟል። አቃቢ ሕግ በወይዘሮ ሽቱ ነጋሽ ላይ ከሙስና ጋር የተያያዙ በዝርዝር የወንጀል ድርጊቶች ክስ ይመስረትባቸው እንጂ እንደ ክሱ የሚያስረዱለት ምስክሮችም ሆኑ የሰነድ ማስረጃ አቅርቦ ድርጊቱን ሊያረጋግጥ አልቻለም ሲል ፍርድ ቤቱ ተከሳሽን በነጻ አሰናብቷቸዋል። ይሁንና ወይዘሮ ሽቱ በተጠረጠሩበት ወንጀል ከሶስት ዓመት በላይ በማረሚያ ቤት ለመቆየት ተገደዋል። ፍርድ ቤቱ ይህንን ብይን ለመስጠት ለአያሌ ወራት ሲያራዝመው መቆየቱን በተመለከተና በብይኑ ላይም ያላቸውን አስተያየት እንዲሰጡኝ ከተከሳሽ ጠበቆች አንዱን አቶ አበበ አሳመረን ጠይቄያቸው ነበረ። አቶ አበበ ብይኑ ገና በእጃቸው እንዳልገባ አስረድተው በአሁኑ ጊዜ አስተያየት ለመስጠት እንደሚቆጠቡ ገልጸውልኛል። የፌዴራል አቃቢ ሕግ በእነ አቶ መላኩ ላይ የሙስና ወንጀል ክስ የመሠረተው በጥቅምት ወር 2006 ዓ.ም እንደሆነ ይታወሳል። እንዲከላከሉ ከተበየነባቸው መካከል ባለ ሀብቱ አቶ ጌቱ ገለቴ ጉዳያቸው የሚታየው በሌሉበት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው ዘገባችን ስንሸጋገር የመስታወት አራጋው ዘገባ ነው። ወደ ጣሊያንና ግሪክ የባህር ወደብ የሚጎርፉ ስደተኞች ሕይወት ላይ የተሰሩ ሁለት ጥናታዊ ፊልሞች የዚህ ዓመት የኦስካር የፊልም ሽልማት እጩ ሆነዋል። በጃን ፍራንኮ ሮሲ የተሰራውና ፋየር አት ሲ የተሰኘው ፊልም በረጅም ጥናታዊ ፊልም መደብ፣ 4.1 ማይልስ የተሰኘው ደግሞ ደልፊን ማትሴራኪ የተሰራው ፊልም በአጭር ታሪካዊ ፊልም መደብ እጩ ሆነው ቀርበዋል። የቪኦኤዋ ፔኔሎፒ ፑዎክ ከፊልም አዘጋጁ ሮሲ ጋር ጥናታዊ ፊልሙ ሊያደርስ ስላቀደው መረጃ በተመለከተ አነጋግረዋለች። መስታወት ዝርዝሩን ይዛለች።
ከሲሲሊያን የባህር ወደብ 120 ኪሎ ሜትር ርቀት፣ ከቱኒዚያ የባህር ወደብ ደግሞ 70 ኪሎ ሜትር ርቀት ላይ የምትገኘው ላምፔዱሲያ ትንሽ ደሴት ግማሽ ሚሊየን ለሚሆኑ ስደተኞችና ፍልሰተኞች ለዓመታት መጠለያ ሆና ስታገለግል ቆይታለች። እባክህን ልትረዳን ትችላለህ?
ያላችሁበትን ቦታ እባካችሁ ያላችሁበትን ቦታ ነገሩኝ።
167
ሰዓት ገደማ እንሆናለን። እባክህ ትንንሽ ልጆች ይዘናል። እባክህ እርዳን፣ እየሰመጥን ነው። በሲኒማ ጥበብ የታገዘው የኦስካር እጩ ፊልም የጂያን ፍራንኮ ሮዚ ሁለት የተለያዩ ዓለሞችን በተለይም በዛች ትንሽ ደሴት ላይ የሚኖሩ ስደተኞችን ሕይወት ለማሳየት ነው የሚሞክረው። የአካባቢውን የጸጥታ ድባብ፣ በደሴቲቷ የሚኖሩ በጭንቀት የሚማስኑ ሰዎችን እና አዳዲስ ፍልሰተኞችን ሕይወት ይዳስሳል።
These two communities, the islanders and the migrants that ever meet, so Lampedusa became almost like a metaphor of what's happening in the world, you know, this two forces that they
እነዚህ ሁለት ማህበረሰቦች የደሴቱ ኗሪዎችና ስደተኞች ከዚህ ቀደም አይተዋወቁም። ላምፔዱሳ ደሴት ደግሞ በአለማችን እየተከሰተ ያለውን ስደት እንደ ማሳያ ቦታ ሆኗል ማለት ነው።
በሮሲ የተሰራው ይህ ጥናታዊ ፊልም የደሴቲቱን ነዋሪዎች የጭንቀት ህይወት ለማሳየት ይሞክራል። እያንዳንዳቸው የሰባዊነት ስሜታቸውን በሚገልጹ የዓለማችንን ችግሮች ሲያንጸባርቁ ይታያሉ። ይህ ጥናታዊ ፊልም ማዕከል ያደረገው የሲሲሊያ ነዋሪውን ትንሽ ልጅ ሳሙኤልን ነው። ሮሲ የዚህን አዳጊ ወጣት ለህይወት ያለውን አመለካከት ጉጉቱን ለደህንነቱ ሲባል በመኖሪያ ቤት ውስጥ ብቻ ተወስኖ እንዲያድግ መደረጉንና የህይወትን ዋጋ በጨቅላ ጭንቅላቱ ሲያሰላስል ነው የሚያሳየው።
The anxiety of Samuel is our own anxiety. The wonder of Samuel is our own wonder in the lazy eye.
የሳሙኤልሰን ጉጉት የሁላችንም ጉጉት ነው። የሚመኘውም እኛ የምንመኘው ነው። የሳሙኤልሰን ደካማ አይኖችም የሚያንጸባርቁት የኛን ደካማ አይኖች ነው።
በሌላ ወገን ደግሞ በጥናታዊ ፊልሙ የዶክተር ባርቶሎመን ፈስል ለማሳየት ይሞከራል። ወደ ላምፔድሱያ ደሴት የሚመላለስ ብቸኛው የህክምና ባለሙያና የታመሙ ስደተኞችን በቅርበት የሚከታተል የሞቱትንም ስደተኞች መሞታቸውን የሚያረጋግጥ የህክምና ሰው ነው። ባርቶሎ በደሴቲቱ ያለውን የሰው ልጅ ስቃይ ድምጽ ነው የሚወክለው።
Tutto questo ti lascia tanta rabbia, ti lascia un vuoto nello stomaco.
ሁሉም ጥለው ይሄዳሉ። ስለዚህ ተናደድ ባዶ አድርገው በውስጥ ትልቅ አዳዳ ተተው ነው የሚሄዱት።
የስደተኞች ችግር በዴፋኒ ማትሲያራኪ አጭር ጥናታዊ ፊልም 4.1 ማይልስ ውስጥም ይንጸባረቃል። ይህ ፊልም በኦስካር እጩ የሆነና ስደተኞችን ለማዳን የሚደረገው ጥረት ላይ የሚያጠነጥን በግሪክ ደሴት ሌስፖስ ላይ የተሰራ እውነተኛ ታሪክ ነው። በፊልሙ ላይ ዋና ገጸ ባህሪ የሆነው የባህር ጠባቂው ኬሪያኮስ እንደሚለው እሱ የሚያገለግልበት የጥበቃ ቡድን 200 ሰዎችን በየሰዓቱ ከመሞት ያድናል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 600 ስደተኞችን 6.5 ኪሎ ሜትር 4.1 ማይል ማለት ነው አቋርጠዋል ይላል ፊልሙ። ከቱርክ ወደ ሌቦስ
I was proposing Lampedusa and Lesbo for the Nobel Prize, you know, these two special islands in the middle of nowhere that they welcome migrants from all over the world.
Lampedusa and Lesbos ye Nobel shillemat indiyagenyu now iyetarku yallout nezi hulet desetoch ለበርካታ ያለማችን ስደተኞች መጠለያ ሆነዋል።
ሮሲ ይህ ጥናታዊ ፊልም ስለ ስደተኞች ያለው መረጃ ለዓለም ለማዳረስ አንድ መንገድ ይሆናል ብሎ ያስባል።
Your position. My friend. Hello. Hello.
Penelope Pulu, VOA News, Washington.
ያላችሁ ቴት ነው? ወንድሜ ወንድሜ ተሰማኛለህ? Hello. Hello.
I told him that I am
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ
አስተያየቶቻችሁ አይለን። ፌስቡክ ላይ ቪኦኤ አምሃሪክ አት ቪኦኤ አምሃሪክ ላይ እንገኛለን። በትዊተርም እንደዚሁ አስተያየቶቻችሁን ስጡን።
ስናስተናግዳችሁ ያመሸነው መስታወት አረጋውና
ሄኖክ ሰማ እግዜር ነን። መልካም ምሽት እያልን እንሰናበታለን። ነገ እንገናኝ።